Laudetur Jesus Christus. It barek Jesus Christus. Ye e Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat tokul bezet en shi sidismoto hamsa kilohertz wein besalas hand metro band mata ka and sat tokul skolet sat basra hand shi sidismoto hamst kilohertz wein bahas dismetro band basra sost shi sabat moto silsa amst kilohertz wein bahulet metro band yekdist member zenaochin na yetelayu alamawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በFacebook Vatican Radio የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በማስቀደም የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 17 2009 ዓ.ም ተምረት ለታዊ ዝግጅታችንን ነው። የዛሬውን ለስርጭታችንን ዋና ዋና ዜናዎችን በማስደመጥ እንጀምራለን። ሁላችንም ኃጢአተኞች በመሆናችን ምክንያት በመልካምና በክፉ ነገሮች መካከል ያለውን ድንበር የሚያከፋፍለው መስመር የሚያልፈው በእያንዳንዳችን ልብ ውስጥ ነው። ይህንን ቀደም ሲል ያዳመጣችሁትን ቃል የተናገሩት ርዕሰ ሊቃነ ጳጳሳት ፍራንቺስኮ ሲሆኑ ይህንን የተናገሩት በትላንትና ዕለት ማለትም በሐምሌ 16 2009 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ነጋዲያን ምእመናንና ያገር ጎብኚዎች በእለቱ በተነበበው ቅዱስ ወንጌል ላይ መሰረቱን ባደረገው አስተንትኗቸው ከተናገሩት ቃል የተወሰደ ነው። በእለቱ በላቲን የሥርዓት አምልኮ አቆጣጥርና ደንብ መሰረት ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 24 እስከ 43 ላይ በተወሰደው የእንክርዳድ ምሳሌ ላይ መሰረቱን ያደረገ እንደሆነም ለመረዳት የተቻለ ሲሆን ይህም በአሁኑ ወቅት በዓለማችን ውስጥ እየተንጸባረቀ የሚገኘውን ችግር በማመልከት ይህ ችግር የሚቀረፈው እግዚአብሔር በመልአት ሲገለጽ ብቻ መሆኑን ገልጸው እግዚአብሔር ምን ያህል ትዕግስት ነው ለኔ የሚያሳየኝ የሚለውን ጥያቄ እያንዳንዳችን ራሳችንን መጠየቅ ይኖርብናል ብለዋል። በዚህ የእንክርዳድ ምሳሌ ላይ የተጠቀሰው የእርሻው ባለቤት እግዚአብሔርን ይወክላል። በዚህ ምሳሌ ውስጥ የተጠቀሰው ጠላት ደግሞ ሰይጣንን ይወክላል በማለት አስተንትኗቸውን የቀጠሉት ቅዱስነታቸው መልካም የሆነውን ዘርና መልካም ያልሆነውን የእንክርዳድ ዘር ሁለቱንም አይነት ዘር የዘሩ ሁለት አይነት ሰዎች በዚሁ ምሳሌ ውስጥ መጠቀሳቸውን ቅዱስነታቸው አስተውሰዋል። የእርሻውን ባለቤት ግን አይሆንም እንክርዳዱን ስትነቅሉ ስንዴውንም አብራችሁ ትነቅላላችሁ ስለዚህ ተዋቸው እስከ መከር ጊዜ ድረስ ስንዴውም እንክርዳዱም አብረው ይብቀሉ ብሎ እንደመለሰላቸው ቅዱስነታቸው ጨምረው ገልጸዋል። ኢየሱስ ይህንን ምሳሌያዊ አነጋገር ተጠቅሞ በዚያ ለሙሴ የሚገኙ መልካም የሚባሉ ነገሮችና ክፉ ነገሮችን ለመለየት በሚያዳግት ሁኔታ የተሳሰሩ መሆናቸውንና ክፉ የሚባሉ ነገሮችን ሙሉ ለሙሉ ነቅሎ ከዓለም ለማጥፋት የማይቻል መሆኑን ለማሳየት ፈልጎ የተጠቀመው ምሳሌ እንደሆነም ቅዱስነታቸው አብራርተዋል። ክፉ የሚባሉ ነገሮችን ሙሉ ለሙሉ ከዓለም ነቅሎ ለማጥፋት የሚችል እግዚአብሔር ብቻ ነው በማለት አስተንትኗቸውን የቀጠሉት ቅዱስነታቸው ይህንንም የሚያደርገው በመጨረሻው የፍርድ ቀን ላይ ነው ብለዋል። ስለዚህም አሁን ያለው ነባራዊ ሁኔታ የሰዎችን ነጻነት በአሻሚነትና የተቀነባበረ ስብዕናን የሚያሳይ በመሆኑ የተነሳ በተለይም ደግሞ የክርስቲያኖችን ነጻነት በተመለከተ ሁኔታ በእነዚህና እነዚህን በመሳሰሉ ምክንያቶች የተነሳ በመልካምና በክፉ ነገሮች መካከል ያለውን ልዩነት በትክክለኛ መንገድ ወስኖ ለመለየት ያዳግታል ብለዋል። ቅዱስነታቸው በዕለቱ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የሀገር ጎብኚዎች እንደገለጹት ውሳኔ ማድረግና ትዕግስት በሚሉት ሁለት ተቃራኒ የሆኑ ባህሪያትን ለማገናኘት መሞከር እንደሚገባቸው ጠቅሰው ይህም እንክርዳድ ሳይሆን መልካም የሆነ የስንዴ ሰብል ለመሆን መላው ኃይላቸውን አስተባብረው መወሰን እንደሚኖርባቸው አበክረው ገልጸዋል። በዕለቱ ቅዱስነታቸው በማቴዎስ ወንጌል ላይ በተጠቀሰው የእንክርዳድ ምሳሌ ላይ ተመስርተው ያደረጉት አስተንትኖ ማዕከሉን ያደረገው ሁላችንም ኃጢአተኛ መሆናችንን ማወቅ ይኖርብናል በሚል ጭብጥ ዙሪያ ላይ ያጠነጠነ እንደነበረም ለመረዳት የተቻለ ሲሆን መልካምና ወይም ደግሞ ክፉ የሚባሉ ነገሮች አንድ የተወሰነ ስፍራ ወይም ደግሞ የተወሰኑ ሰዎች ላይ ብቻ የሚገኙ ነገሮች እንዳልሆኑ እንድንገነዘብ ዛሬ ጌታ ይረዳናል ብለዋል። ሁልጊዜ ከእኛ ውጪ የሚታዩትን ክፉ ነገሮችን እኛ ራሳችን ውስጥ የሚገኘውን ኃጢአት ለመመልከት ፍላጎት ሊኖረን በፍጹም አይችልም ያሉት ቅዱስነታቸው በእርግጥ ከኃጢአታችን የሚያነጻንና በአዲስ የሕይወት ጎዳና ላይ እንድንራመድ የሚረዳን ጸጋን የሚሰጠን ኢየሱስ ብቻ እንደሆነ ጠቅሰው ምስጢረ ንስሐን ጌታ የሰጠን ከኃጢአቶቻችን ሁሉ እንድንነጻ ስለፈለገ ነው ብለዋል። በዓለም ውስጥ የሚገኙትን ክፉ ነገሮችን ብቻ ሳይሆን መልካም የሆኑትንም መመልከት እንችል ዘንድ የሰይጣንን ተግባራትን በማጋለጥ በተለይም ደግሞ ታሪክን መቀየር በሚችለው በእግዚአብሔር ተግባራት በመተማመን መጓዝ እንችል ዘንድ እመቤታችን ቅድስት ድንግል ማርያም ትረዳን ዘንድ መማጸን ያስፈልጋል ካሉ በኋላ ለዕለቱ ያዘጋጁትን አስተንትኖ አጠናቀዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ ትናንትና ሰንበት ወርሃ ሐምሌ 23 ቀን እንደ አውሮፓውያን አቆጣጠር በትዊተር @pontifex በኩል ባስተላለፉት መልእክት እገዛ በሚያስፈልገን ጊዜ ጌታን እንጠይቅ፣ እሱ በፍቅር ይመለከተናል፣ ብቻችን አይተወንም፣ ዘወትር መጸለይ ማስተንተን ደግሞ ግድ ይላል አክለዋል የርዕሰ ሊቃነ ጳጳሳት የትዊተር መልእክት። ትናንትና ቅድስት ካቶሊካዊት ቤተ ክርስቲያን የአውሮፓ ጠባቂ ቅድስት ብርጅዳ አስታውሳና አክብራ ውላለች። ቅድስት ብርጅዳ የአውሮፓ ጠባቂ በ1302 እንደ አውሮፓውያን አቆጣጠር በስዊድን የተወለደችና ሕይወቷ ለእግዚአብሔር የሰጠች ቅድስት መሆኗ ይታወሳል። በሌላ ዜና ዛሬ በዩኤስ አሜሪካ ኒውዮርክ ላይ የተባበሩት መንግስታት ድርጅት የስደት ዓለም አቀፋዊ እድገትና ትብብር በተሰየመ ርዕስ ውይይት መጀመሩ ተነገረ። በቅድስት መንበር የሰው ሙሉ እድገት አገልግሎት የስደተኞችና ዘላኖች ጉዳይ ረዳት ፕሬዚዳንት አባ ሚካኤል ዘርኒ በዚሁ ኒውዮርክ ላይ እየተካሄደ ባለው ስብሰባ መገኘታቸውና ስደተኞችና በዲያስፖራ የሚኖሩ የውጭ ዜጎች ለዘላቂ ኢኮኖሚያዊ እድገት የሚያደርጉት አስተዋጽኦ ትኩረት ሰጥተው ንግግር ማድረጋቸው ከቦታው የመጣ ዜና ዘግበዋል።
በስፔን አቪላ ከተማ ዓለም አቀፍ የክርስቲያን ሥራተኞች ማህበር ቅዱስ አባታችን ሰልካነ ጳጳሳት ፍራንቼስኮ የቅዱስ መንበሩና ጻሐፊ ብዙ ካርዲናል ፔትሮ ፓሮሊኒ ፊርማ የተኖረበት ወንጌል በስራ ዓለም ማስፋፋት ብቻ ሳይሆን የስራውን ዓለም በወንጌል መስበክ የስራውን ዓለም ሰብአዊነት ያማከለ እንዲሆን ያደርጋል። ስለዚህ የስራው ዓለም በወንጌል መስበክ የስራውን ዓለም ሰብአዊነት ለበስ ማድረግ ይሆናል የሚል ቆም ሐሳብ ላይ በማተኮር ባስተላለፉት መልእክት እንደርባና አቆጣጠር ሐምሌ 15 ቀን 2017 ዓመተ ምህረት ከ79 ሀገራት የተወጣጡ ተጋባያን በማሳተፍ ለአንድ ሳምንት የተካሄደው 50ኛው ዓለም አቀፍ ጉባኤ እንደርባና አቆጣጠር ሐምሌ 21 ቀን 2017 ዓመተ ምህረት መጠናቀቁ ፊደስ የዜና አገልግሎት አስታወቀ። ይህ መሬት ቤትና ስራ ለህይወት ክብር በሚል ርዕስ ተመርቶ የተካሄደው ዓለም አቀፍ የክርስቲያን ሥራተኞች ማህበር ጠቅላይ ጉባኤ ባወጣው የጋራ የጉባኤ ፍጻሜ ሰነድ የዚህ ዓለም አቀፍ ሥራተኞች ማህበር ተግዳሮት የስራውን ዓለም በወንጌል የመስበክ ተልእኮ ነው። ስለዚህ ስብከተ ወንጌል በስራው ዓለም ቀጣይነት ባለው ሂደት ቃልና ህይወትን ያስተሳሰረ ምስክርነት በማቅረብ መከወን አስፈላጊ ነው። መልካም ዜና እግዚአብሔር ለእያንዳንዱ ሰብአዊ ፍጡር ያለው የሰብአዊነት እቅድ በርሱ አምሳያ አርአያ የፈጠረውን ሰው ሁሉ በግልም በማህበርም ማዕከል ማድረግ የሚል ሐሳብ ያሰመረ መሆኑ ፊደስ የዜና አገልግሎት አመለከተ። ይህ 42 ተጋባያን በማሳተፍ የተካሄደው ጠቅላይ ጉባኤ የስራ ዓለም ጠበብት የተለያዩ የብሔራዊ የክርስቲያን ማህበር ተወካዮች እያሳተፈ ዓለም አቀፍ የክርስቲያኖች ማህበር 50ኛው ጠቅላይ ጉባኤው ማህበሩ እየተመሰረተበት ዝክረ 50ኛው ዓመት ጋር በማጣመር ያካሄደው መሆኑ የገለጠው ፊደስ የዜና አገልግሎት አያይዞ ማህበሩ የመላ ዓለም ሠራተኞች ዕለታዊ ተመክሮ በመካፈል ስለ የሥራው ዓለም ጉዳይ በተመለከተም ከቤተ ክርስቲያንና ከቅዱስ ጴጥሮስ ተከታይ የሚሰጠውን ሥልጣናዊ ትምህርት በመከተል በዚህ 50ኛው ጠቅላይ ጉባኤው ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቼስኮ ይድረስ ለአቪላ ሰበካ ጳጳስ በኩል ባስተላለፉት መልእክት የሰራተኛው ድምጽ በቤተ ክርስቲያን ሁሌ የሚስተጋባ መሆኑና ቤተ ክርስቲያን ለሰራተኛው ዓለም የሥራና ሰራተኞች ሐዋርያ ግብረ ኑሮ አማካኝነት ቅርብ በመሆን ሁሉም ሰብአዊ ክብሩ ተከብሮለት በሥራው ዓለም የሰው ልጅ ሰብአዊ መብትና ክብር ማንንም በማይነጥል ሁኔታ እንዲከበርለት ማሳሰባቸው ጉባኤው ባወጣው የፍጻሜ ሰነድ ላይ በማካተት ቤተ ክርስቲያን ለሰራተኛውና ለሥራው ዓለም ምንኛ ቅርብ መሆኗ ያረጋግጣል። ይህ ዓለም አቀፍ የክርስቲያን ሰራተኞች ማህበር በዓለም ያለው ተጨባጭ ሁኔታ የተለያዩ የሰራተኛ ማህበራት ወቅታዊ ሁኔታ አብይ ግምት በመስጠት የራሱን ኃላፊነትና ያለው ውስንነትንም ሁሉ ግንዛቤ በመስጠት ሰላም የተሞላው ቅንና ፍትሃዊ ትብብር የሰፈነበት ተቀባይነት ያለው ዓለም ለመገንባት በሚደረገው ጥረት የራሱን ኃላፊነት በመወጣት መላ የዓለም ሰራተኛው ህብረተሰብ በብሔራዊ በአውራጃ በወረዳ በመደራጀት የዚህ ኃላፊነት ተካፋይ እንዲሆን ይህ የክርስቲያን ሰራተኞች ማህበር የሥራውን ዓለም በወንጌል በመስበክ ኃላፊነት ተጠምዶ ሰብአዊነት የሚያስፋፋ መሆኑ ጉባኤው ባወጣው የፍጻሜ ሰነድ በማብራራት እንዳሰመረበት ፊደስ የዜና አገልግሎት አስታወቀ። ጉባኤው ባወጣው የፍጻሜ ሰነድ ዓለም አቀፍ የክርስቲያን ሰራተኞች ማህበር የሥራ እቅዶችን ጠቁሞ ያለበት ኃላፊነት አጠናክረው ለመኖር የሚከተለውን የህይወት እርሱም በኢየሱስ ክርስቶስ ላይ ባለው እምነት ጠንክሮ እምነቱን በህይወት መኖር እንዳለበትና የቤተ ክርስቲያን የሥነ ማኅበራዊ አንቀጸ እምነት ትምህርት በጥልቀት አውቆ ይህንን ሁሉ በግልና ከህይወቱ ጋር አጣምሮና አሳክቶ በዓለም ያሉ የሰራተኞች የሥራው ዓለም ወቅታዊ ሁኔታ በማጤን ያንን የሰው ልጅ ሰብአዊ መብትና ክብር ጥሰት የሚታይበትን ሁኔታ በማውገዝ የሰዎች እኩልነት ማነቃቃት ለሥራ አጥ የህብረተሰብ ክፍል ማህበራዊ ድጎማ ያለው አስፈላጊነት በማሳሰብ እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2017 ዓመተ ምህረት በዓለም አቀፍ የተከበረ የሥራ ቀን እንደሚሳተፍም ባወጣው ሰነድ እንዳመለከተ ፊደስ የዜና አገልግሎት አስታወቀ።
አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 17 2009 ዓ.ም ምረት እለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተገኙ ምእመናንና አገር ጎብኚዎች በዕለቱ ቅዱስ ወንጌል ዙሪያ ያጠነጠነ አስተንትኖን ካደረጉ በኋላ የእግዚአብሔር መልአክ ማርያምን አበሰራት እርሷን በመንፈስ ቅዱስ ጸነሰች የሚለውን በካቶሊክ ቤተ ክርስቲያን ባህል ከፍተኛ ስፍራ የሚሰጠውን ጸሎት ከምእመናን ጋር በመቀባበል ከደገሙ በኋላ ልማዳዊ በሆነው መልኩ ለዓለም ባስተላለፉት መልእክታቸው እንደገለጹት በአሁኑ ጊዜ በቅድስቲቱ ሀገር በኢየሩሳሌም በአይሁዳውያንና በፍልስጤማውያን መካከል እየከረረ የመጣው ግጭት በሽምግልናና በውይይት ይፈታ ዘንድ ጥሪ ማቅረባቸውም ተገልጿል። ይህ ባለፈው ሳምንት አልሐራም አልሸሪፍ በሚባል ስፍራ ላይ በሚገኘው የአይሁድ ቤተ መቅደስና የሙስሊም መስጊድ በሚገኝበት ስፍራ አቅራቢያ የተነሳው ግጭት እየተባባሰ መምጣቱ እንዳሳሰባቸው የገለጹት ቅዱስነታቸው ግጭቶች በውይይትና በሽምግልና እንዲፈቱ በድጋሚ ጥሪ አቅርበው እግዚአብሔር በዚህ ግጭት ውስጥ የተሳተፉ ወገኖችን ልብ በማራራት ለሰላምና ለእርቅ ይሰሩ ዘንድ እንዲረዳቸው መጸለይ ይገባል ብለዋል። በዚህ ስፍራ ባለፈው ሳምንት ሁለት የእስራኤል ወታደሮች ከተገደሉ በኋላ ለደህንነት ሲባል በተተከለው ማንኛውንም ብረት ነክ ነገሮችን የመመርመር ብቃት ያለው መሳሪያ በመተከሉ የተነሳ ይህ መሳሪያ በዚያ ስፍራ ሊተከል አይገባም በሚል ሰበብ በአዲስ መልክ ግጭት ማገርሸቱ የተጠቀሰ ሲሆን ይህም በማገርሸት ላይ ያለው ውዝግብ በሰላማዊ መልክ ይፈታ ዘንድ ቅዱስነታቸው ጨምረው ጥሪ ማቅረባቸውም ታውቋል።
ዛምቢያ ዝክራ 125ኛው ዓመት የካቶሊክ ቤተ ክርስቲያን ህላዊ ምክንያት የሉሳካ ሊቀ ጳጳስና የአገሪቱ የብፁዓን ጳጳሳት ምክር ቤት ሊቀመንበር ብፁዕ አቡነ ተልስፎር ጆርጅ ምንፑንዱ ባስተላለፉት መልእክት በዛምቢያ የክርስትና ችቦ ቦግ ለማድረግና የክርስትናውን ብርሃን ለማስተላለፍ በስብከተ ወንጌል ተልእኮ ካለመነም ማቅማማት መላ ህይወታቸውን የሰው የተለያዩ የሎካን ወንጌል ማህበር አባላት ካህናት ደናግል ጥልቅ ምስጋና ማቅረብ ይገባናል እንዳሉ ፊደስ የዜና አገልግሎት አስተዋቀ። በእነዚያ ሎካን ወንጌል የተላለፈው ክርስቲያናዊ ባህል ወራሶች የሆን ያንን እነርሱ በእምነት በፍቅርና በተስፋ ያወረሱንን እምነት ምክንያት ላለብን ውሉዳዊ እዳ ለእግዚአብሔር በሐሴት በማመስገንና በአንድ ማዕድ ዙሪያ ሆነን በመጸለይ እንካፈላለን ያሉት ብፁዕ አቡነ ምንፑንዱ ያያይዘው እነዚያ ቀደምት ሉካን ወንጌል በዛምቢያ እንደደረሱ ባስፎቶ ወንጌል በሐዋርያው ገብሮኖሎ ለአገልግሎታቸው መሳካት የተባበሯቸው በፍቅር ላስተናግዷቸው የአገሪቱ ዜጋ እናመሰግናለን። በአስተርጓሚነት በትምህርተ ክርስቶስ አስተማሪነት እምነት በማስፋፋት ረገድ ቀደምት ልዑካንን እየተባበሩ የአገሪቱ ዜጎች ምክንያት እግዚአብሔርን እናመሰግናለን እንዳሉ አስታወቀ። በዚህ ዝክረ 125ኛው ዓመት ህላዊ ክርስትና በዛምቢያ ምክንያት በተደረገው በዓል የዛምቢያው መንግስት በአገሪቱ የካቶሊካዊት ቤተ ክርስቲያን አስተዋጽኦ ጠሊቅ እውቅና በመስጠት በማኅበራዊ አገልግሎት በሙሉ ለሰብአዊ እድገት ዘርፍ ብቻ ሳይሆን የድሆች አገሮች የብድር ጫና ቅነሳ ከዚህ በዘለለም ስረዛ በዓለም አቀፍ ደረጃ በማነቃቃት ካቶሊካዊት ቤተ ክርስቲያን የሰጠችው አብይ ድጋፍና አስተዋጽኦ የተሟላ እድገት በማድረጋገጥ ጎዳና አብይ አስተዋጽኦ እንደሆነም የዛምቢያው ርዕሰ ብሔር ምስጋና ማቅረባቸው የጠቀሰው ፊደስ የዜና አገልግሎት አያይዞ የአገሪቱ ርዕሰ ብሔር በትምህርትና በህንጸት በጤና ጥበቃ ዘርፍ በግብረሰናይ ማንንም በማይነጠል አገልግሎት ሰውን ማዕከል በማድረግ ካቶሊካዊት ቤተክርስቲያን ለምትሰጠው አገልግሎት ማመስገናቸው ገልጦ ይህ ዝክረ 105ኛው ዓመት የካቶሊክ ቤተክርስቲያን ህልውና በዛምቢያ እንደ አውሮፓን አቆጣጠር ከነሐሴ 6 ቀን 2016 ዓ.ም ጀምሮ በተለያየ መንፈሳዊ ባህላዊ መርሃ ግብሮች የተመራ ሆኖ እንደ አውሮፓን አቆጣጠር ሐምሌ 15 ቀን 2017 ዓ.ም መጠናቀቁ ያመለክታል። ይህ በእንዲህ እንዳለም ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል ሊቃነ ጳጳሳት ዘካቶሊካውያን የኢትዮጵያ ብፁዓን ጳጳሳት ጉባኤ ሊቀመንበር የምስራቅ አፍሪካ ሀገሮች ብፁዓን ጳጳሳት ጉባኤዎች ህብረት ሊቀመንበር በዛምቢያ ዝክረ 105ኛው ዓመት የካቶሊክ ቤተክርስቲያን ህላዊ ክብረ በዓል ምክንያት ባስተላለፉት መልእክት በቅድሚያ ምስጋና ለእግዚአብሔር በማቅረብ ያለፈውን ታሪክ የወቅቱን ሁኔታ ለማንበብና ከዚህ በመንደርደርም መጻኢ ላይ ለማነጣጠር የሚያግዝ እንዲሆን በማሳሰብ በምስራቅ አፍሪካ ሀገሮች ብፁዓን ጳጳሳት ጉባኤዎች ህብረት ዛምቢያ በተለያየ መስክ የሰጠችውን አስተዋጽኦ ጠቅሰው በዚህ ክብረ በዓል ምክንያት የሁሉም የአገሪቱ መእመናን ህዝበ እግዚአብሔር በተለይ ደግሞ የድሆች ሁነተ ህይወት በመጋራት በዛምቢያ ለምትገኘው ካቶሊካዊት ቤተ ክርስቲያን መልካም ዝክረ 125ኛው በዓል ተመኝተው አገልግሎቷንና መላ አገረ ዛምቢያን እግዚአብሔር ይባረክ በማለት ያስተላለፉት መልእክት ማጠቃለላቸው የምስራቅ አፍሪካ ሀገሮች ብፁዓን ጳጳሳት ጉባኤዎች ህብረት ይፋዊ ድረገጽ ካሰራጩ ዜና ለመረዳት ተችሏል።
የአፍሪካ አህጉር ለቀው ወደ አውሮፓ የሚሰደዱ የአህጉሪቱ ወጣቶች ለመግታትና ባሉበት እንዲታገዙ በማሰብ ጁሊዮ ራፔቲ ሞጎል የተባሉ የግብርና ጠቢብ ከሌሎች ጠበብቶች ጋር በመተባበር አፍሪካ ውስጥ የባዮሎጂያዊ ግብርና ፕሮጀክት ማዘጋጀታቸው ተገልጧል። ፕሮጀክቱ የአውሮፓ የግብርና ተቋሞች በቦታው ተገኝተው ዘመናዊ ምርት እንዲያመርቱና ኖው-ሃው ዘዴውን ለአፍሪካውያን ስደተኞች ለማስተማርና ለማስተላለፍ ያለመ እንደሆነ የፕሮጀክቱ ቀያሲ ጁሊዮ ራፔቲ ሞጉል ጠቅሰው የአውሮፓ ህብረት ተሳታፊ እንዲሆን መጥራታቸው ተመልክቷል። ፕሮጀክቱ ገቢራው ከሆነና ካደገ በኋላ የአፍሪካ ግብርና ተብሎ እንዲሰየም እቅድ መኖሩም የተመለከተ ሲሆን ፕሮጀክቱ በሚሊዮን የሚቆጠሩ የአፍሪካ ወጣቶች ስራ የሚሰጥና ለአፍሪካና አውሮፓ አህጉሮች መልካምና እፎይታ የሚሰጥ መሆኑ ከሌሎች ጠበብቶች በመሆን ፕሮጀክቱ የቀየሱ ጁሊዮ ራፔቲ ሞጉል ከሰጡት መግለጫ ለመረዳት ተችሏል። ይህ በዚህ እንዳለ ሆኖ ጁሊዮ ራፔቲ ፕሮጀክቱ ለቅድስት መንበር አውራ ጸሐፊ ለብፁዕ ካርዲናል ፔትሮ ፓሮሊን ማቅረባቸው የቫቲካን የዜና ምንጭ አመልክተዋል። በዚሁ የዜና ምንጭ ዘገባ መሰረት ብፁዕ ካርዲናል ፔትሮ ፓሮሊን አፍሪካ ነክ ፕሮጀክቱ ከተመለከቱ በኋላ ፕሮጀክቱን የቀየሱ ጁሊዮ ራፔቲ ሞጉል ወደፊት እንዲገፉበት የማበረታቻ ቃል ማሰማታቸው የቫቲካን የዜና ምንጭ አመልክተዋል። ጁሊዮ ራፔቲ ሞጉል በቅርቡም ከሊቀ ጳጳሳት ከብፁዕ አቡነ ሲልቫኖ ማሪያ ቶማዚ እንደሚገናኙና ፕሮጀክቱ ትኩረት ሰጥተው እንደሚወያዩ ዜናው አክሎ ገልጠዋል። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2016 የፓን አፍሪካ ዩኒቨርሲቲ ለማቋቋም ውሳኔ ማሳለፉ የሚታወስ ነው። እቅዱ በአምስት የአህጉሪቱ ቀጠናዎች የተከፋፈሉ ተቋማትን ማቋቋም ያለመ መኖሩ አይዘነጋም። ተቋማቱ በሳይንስ ዘርፎች ትኩረት የሰጡ ሲሆን ከማስተማር ዘለው ማስመረቅ መጀመራቸው ተነግረዋል። ኢትዮጵያ ውስጥ አዲስ አበባ ላይ የሚገኘው የአፍሪካ ህብረት ኮሚሽን በበርካታዎች እንደሚተች የሚታወቅ ሲሆን ወቀሳው በአመት ሁለት ጊዜ በሚያደርጋቸው መደበኛ ስብሰባዎች ወይም በየጊዜው በሚጠራቸው አስቸኳይ ስብሰባዎች የሚያሳልፋቸው ውሳኔዎች በሚገባ ተግባራዊ የማድረግ አቅም የለውም የሚል ትችት እንደሚሰነዘርበት ተገልጧል። ይሁንና የፓን አፍሪካ ዩኒቨርሲቲ እንዲመሰረት ከዘጠኝ ዓመታት በፊት የአፍሪካ ህብረት አጠቃላይ ጉባኤ መወሰኑ አይዘነጋም። የፓን አፍሪካ የሳይንስና ቴክኖሎጂ ተቋም በኬንያ ናይሮቢ ላይ እንዲሆን መወሰኑ እና የተቋሙ አስተናጋጅ በናይሮቢ አቅራቢያ የሚገኘው የጆሞ ኬንያታ የእርሻና ቴክኖሎጂ ዩኒቨርሲቲ መሆኑ ተመልክተዋል። በአምስት የአህጉሪቱ ቀጠናዎች የተከፋፈሉ ተቋማቱ በምስራቁ በኬንያ ናይሮቢ ላይ፣ በምዕራባዊ አፍሪካ በናይጄሪያ ኢባዳን ላይ የሚገኘው የህይወትና የመሬት ሳይንስ ሲሆን፣ በማዕከላዊ አፍሪካ ካሜሩን ላይ የሰብአውና ማኅበራዊ ሳይንስ መሆኑ ተመልክተዋል። በሰሜናዊ አፍሪካ አልጄሪያ ላይ ትለሜንሰን ዩኒቨርሲቲ የውሃና የኤነርጂ ሳይንስ መሆኑም ተገልጠዋል። በደቡባዊ ቀጠና የህዋስ ተቋም ዩኒቨርሲቲ በሂደት ላይ እንደሚገኝም ተያይዞ ተመልክተዋል። አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ
የምንመካብሽ መሰላላችን
ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።
ምስጋና ይድረሰው ለቸሩ አምላክ፣ ምስጋና ይድረሰው